የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም ጤና ይስጥልኝ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ አርብ ጥር 29 2012 ዓ.ም ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀምረናል። ለምሽቱ ከያዝንላችሁ ጥንቅሮች መካከል
አሁን ከቻይና የሚመጣ ማንኛውም መንገደኛ ዘበን በሶስት ዘርፍ የሙቀት ልየታው እየተደረገ ነው ያለው። ይሄ እንግዲህ ብቸኛ አይደለም። ድሬዳዋ ላይም የባቡር ኮሪደራችንን ታሳቢ ባደረገ መንገድ ልየታውን ጀምረናል።
የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ኤባ አባተ ናቸው። ኢትዮጵያ ውስጥ የኮሮና ቫይረስ ወረርሽኝን በመከላከሉ ረገድ እየተደረገ ስላለው እንቅስቃሴ ለአሜሪካን ድምጽ አስረድተዋል። በቻይና ሁቤይ ስለሚገኙ ተማሪዎችም ጥያቄ ቀርቦላቸው ምላሽ ሰጥተዋል። በምሽቱ ይሰማል።
የሞተበትን ሰው እንዲዘክሩ ለማድረግ ነው። በዚህም ሰዎች ወጥተው እገሌ በሌ ይባላል ነው እንደዚህ በዚህ ዓመቱ እንደዚህ በጦርነት ተባተ፣ እህቴ እንደዚህ ሞተ፣ አባቴ በተባራሪ ጥይት ሞተ፣ አያቴ እንዲሆኑ እያሉ ብዙ የጻፉ አሉ። ከ10 ሚሊዮን በላይ የሆነ ነው እንግዲህ በሶሻል ሚዲያ ላይ ኢንተራክሽን የነበረ በተለያዩ ነበር።
የሰማችኋቸው አቶ ሚኪያስ ሲሳይን ነው። በመላው አፍሪካ በጦር መሳሪያ ምክንያት ህይወታቸውን ያጡ ሚሊዮኖች በቁጥር ሳይሆን በስም እንዲታወሱ ማድረግ ሰዎች የጉዳዩን አሳሳቢነት እንዲረዱት ይረዳል በሚል ሃሽታግ ኔምስ ኖት ነምበርስ የሚል አህጉራዊ የኢንተርኔት ላይ ዘመቻ ተካሂዷል። በተመሳሳይ ደግሞ በርህራሄና በመተሳሰብ ኢትዮጵያ ውስጥ እየተፈጠሩ ያሉ ግጭቶችና አለመግባባቶችን ለማሻሻል ባለንጀራዬ የተሰኘ ሌላ እንቅስቃሴ ተጀምሯል። ፕሮግራሙን በመምራት ኤደን ገረመው አብሬያችሁ አመሻለሁ። ምርጫችሁ ስላደረጋችሁን እናመሰግናለን። በቅድሚያ ግን ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች ሀብታሙ ስዩም እንደሚከተለው ያሰማናል።
አመሰግናለሁ ኤደን። የዩናይትድ ስቴትስ ኃይሎች በድሮን ወይንም አብራሪ የለሽ ጠያራ የመን ውስጥ በተፈጸመ የአየር ጥቃት አንድ የአልቃይዳ መሪ መግደሉን ፕሬዚዳንት ዶናልድ ትራምፕ ትናንት አረጋገጡ። ዩናይትድ ስቴትስ በወሰደችው የተሳካ የጸረ ሽብርተኛ እርምጃ የአረቢያ ሰርጥ አልቃይዳ በቅጽል ስሙ አካፕ የተባለው የአልቃይዳ ቅርንጫፍ መስራችና መሪ የነበረው ካሲም አልሪሚ ተገድሏል ብለዋል። የአልቃይዳ መሪ የየመን አልዘዋሃሪ ምክትል ነበረ። ሪሚ በዩናይትድ ስቴትስ በቅርብ ወራት ከፍተኛ ቦታ ያለው ሽብርተኛ ስትገድል ሶስተኛ መሆኑ ነው። በጥቅምት ወር የእስላማዊ መንግሥት መሥራቹ አቡበከር አልባግዳዲ፣ በጥር ወር ደግሞ ዋናው የኢራን ጄኔራል ካሲም ሱሌማኒ በዩናይትድ ስቴትስ ጥቃት መገደላቸው አይዘነጋም። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትናንት ሐሙስ የኬንያ ፕሬዚዳንት ኡሁሩ ኬንያታን በዋይት ሀውስ ተቀብለው አነጋግረዋል። የዩናይትድ ስቴትስ ከኬንያ ሪፐብሊክ ጋር የንግድ ግንኙነት ድርድሮች ለመጀመር እንደምትፈልግም አስታውቀዋል። ኬንያ በመላው አፍሪካ እውቅና ያላት መሪ ሀገር ነች፣ ለዩናይትድ ስቴትስም የስትራቴጂክ አጋር ነች። የኢኮኖሚና የንግድ ግንኙነቶችን የበለጠ ለማጠናቀር ትልቅ እድል አለ ሲሉ የዩናይትድ ስቴትስ የንግድ ተወካይ ሮበርት ላይትዜር አስገንዝበዋል። የቻይና ፕሬዚዳንት ዢ ጂንፒንግ በኮሮና ቫይረስ ወረርሽኝ ላይ ህዝባዊ ጦርነት ያሉትን አውጀዋል። በወረርሽኙ የሞቱ ሰዎች ቁጥር በየቀኑ መጨመሩም ቀጥሏል። ፕሬዚዳንቱ መላ ሀገሪቱ ባላት አቅም እጅግ ጥብቅ በሆነ መንገድ ወረርሽኙን ለመከላከልና ለመቆጣጠር ተንቀሳቅሳለች፣ የመከላከል ህዝባዊ ጦርነት ከፍተንበታል ማለታቸውን የመንግስቱ የዜና አውታር ዘግቧል። ኮሮና ቫይረስ የተቀሰቀሰባት ሁቤይ ክፍለ ግዛት ባለሥልጣናት በበሽታው ተጨማሪ 69 ሰዎች መሞታቸውን አስታውቀዋል። በጠቅላላው 630 ደርሰዋል። ተጨማሪ 2500 ሰው መያዙንና ታማሚዎቹ ቁጥር ከ30 መብለጡንም አስታውቀዋል። ይህ በእንዲህ እንዳለ የዓለም የጤና ድርድሮች
የጋቢና ጉዟችን ይቀጥላል። ኤደን ገረመው እያስተናገድኳችሁ አመሻለሁ። ሀብታሙ ስዩም ለዜናው አመሰግናለሁ። አሁን ወደ ቀዳሚው የዕለቱ ርዕሳችን እንሻገር። ከቻይና ባት ዓለም አቀፍ ወረርሽኝ የሆነው ኮሮና ቫይረስን በተመለከተ በዛሬው ዕለት የኢትዮጵያ ሕብረተሰብ ጤና ድርጅት ጋዜጣዊ መግለጫ ሰጥቷል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ኤባ አባተ በተለይም ለአሜሪካ ድምጽ ኢትዮጵያ ውስጥ ስላለ ሁኔታ ገለጻ አድርገዋል። እንደሚከተለው ይሰማል። ቻይና የሚመጡ የኢትዮጵያን ኤርላይንስ መንገደኞችን በተመለከተ ስላለው ጥንቃቄ ከሚያብራሩበት ይጀምራል።
የመጀመሪያው ማጠንጠኛችን ያው በሁሉ አይሮፕላን ማረፊያ ላይ ያለው የቅድመ ጥንቃቄ ስራችን ነው። እሱን በተመለከተ በየጊዜው ያሉትን ሁኔታዎችን ታሳቢ እያደረግን እያጠናከርን የመጣ ነው። አሁን ከቻይና የሚመጣ ማንኛውም መንገደኛ በሶስት ዘርፍ የሙቀት ልየታው እየተደረገ ነው ያለው። የመጀመሪያው ቀጥታ ገና ከአይሮፕላን እንደወረደ ማንኛውም ተሳፋሪ ማስክ አድርጎ መውረድ ይኖርበታል። እሱን ብቻም ሳይሆን እንደወረደ የሙቀት ልኬት ይደረግለታል። እሱን ካለፉ በኋላ በቀጥታ ለብቻቸው የቻይና መንገደኞች የሚስተናገዱበት ሌን ተዘጋጅቷል። ከዛ ለብቻቸውም ደግሞ እስከ ኢሚግሬሽን ካውንተሩ ድረስ የሚሄዱበት የሚስተናገዱበት ሌን ተዘጋጅቷል። ከኢሚግሬሽን ካውንተሩ እስከሚደርሱ ድረስ ሶስት የሙቀት ልየታዎች ውስጥ ማለፍ ይኖርባቸዋል ማለት ነው። ሌሎች ስራዎችን በተለይ አየር መንገዱ ብዙ አካላትን የሚያስተናግድ ነው። የአየር መንገዱ ስታፎች አሉ፣ የኢሚግሬሽን ስታፎች አሉ፣ የሴኩሪቲ ሰራተኞች አሉ፣ የኦፕሬሽን ስታፎች አሉ። እነሱን ማዕከል ያደረጉ ደግሞ የቅድመ ጥንቃቄ ስልጠናዎችንም እያካሄድን ያለ ነው። አሁን ደግሞ ከደብሌቾ የመጡ ኤክስፐርቶች፣ ባለሙያዎች አጠቃላይ በአየር መንገዱ የሚካሄደውን የክሪው ወይም ደግሞ የአየር መንገዱ ሰራተኞች በተለይ ከአይሮፕላን ጋር የሚበሩትን ታሳቢ ያደረገ ለየት ያሉ ስልጠናዎች እና ከሁሉ በላይ ደግሞ አጠቃላይ የስክሪኒንግ ሲስተሙ የልየታው ሲስተም ዓለም አቀፍ ስታንዳርዱን በተመለከተ መሆኑን የሚያጠና እንዲሁም ደግሞ ግብዓት የሚሰጥ ቲምም ገብቶ እየሰራ ነው ያለው። ይሄ እንግዲህ ብቸኛ አይደለም። ድሬዳዋ ላይም የባቡር ኮሪደራችንን ታሳቢ ባደረገ መንገድ ልየታውን ጀምረናል። እንዲሁም በየብስ ደግሞ ወደ 27 አካባቢ የሚሆኑ ቦርደሮቻችን ላይም ስራዎችን እየሰራን ነው። ይሄ እንግዲህ አጠቃላይ ከልየታ ጋር በመግቢያ በሮቻችን የምንሰራው ነው የሚሆነው። ሌላው ግን ተጠርጣሪ በሚመጣበት ወቅት ደግሞ ሴንተሮች ላይ እሱንም እያጠናከርን ያለ ነው። ከዚህ በፊት አንድ ሴንተር ብቻ ነበርን ያለን ቦሌ ጨፋ። ነገር ግን ከዚህ በላይ እንኳን ችግር ቢመጣ በሚል ትልልቅ ችግሮችን ታሳቢ አድርገን ነው ስራዎች እየተሰሩ ያሉት። ለዛም አንድ ሌላ ማዕከል አሁን 4 ኪሎ ላይ እንዲሁም በተጨማሪ ደግሞ ኤካ ኮተቤ ሆስፒታል አጠቃላይ ግማሽ ስራው ላይ ገና ቅርብ ጊዜ የተጀመረ ሆስፒታልም ስለሆነ በቂ ስፔስ ስላለው እሱንም ልክ እንደ አንድ አይሶሌሽን ሴንተር የማደራጀት ስራ እየሄደ ነው ያለው። ከፍተኛ ደግሞ የሕክምና ጽኖ ትኩረት የሚፈልጉ ህሙማን ደግሞ ይመጡ በቅዱስ ጴጥሮስ የተዘጋጋላለ።
ዶክተር ኤባ አባተ አሁን ላይ 5 ኢትዮጵያውያንና 1 የቻይና ዜጋ በኮሮና ቫይረስ ተጠርጥረው በማቆያ ውስጥ እንዳሉ ገልጸዋል። በሌላ በኩል ኢትዮጵያ የኮሮና ቫይረስ ምርመራ ለማድረግ አስፈላጊ የሆነውን የኬሚካል ቅንብር በማግኘቷ ከነገ በኋላ በሚኖሩት ቀናቶች ጀምሮ የቤተ ሙከራ ምርመራውን አገር ውስጥ ማካሄድ እንደሚቻልም አስታውቀዋል።
እንግዲህ ከልየታ አንጻር አሁን እስካሁን ወደ 29 የሚሆን ጭምጭምታዎችን ከማህበረሰቡም ከተቋሞቻችን ያገኘንበት ሁኔታ ነው ያለው። እንግዲህ ደብሌቾ ባስቀመጠው ክራይቴሪያ መሰረት መስፈርት መሰረት ወደ 14 የሚሆኑት ናቸው ለልየታ የሚያበቃ መስፈርት ያላቸው። ከዚህ በፊትም እንደገለጽ ነው እንግዲህ የ8ቱን መንገደኞች ለብቻ ቆይተናቸው የላብራቶሪ ውጤታቸውም ከተሰማ በኋላ ከልየታ ማዕከሉ አውጥተናቸዋል። አሁን ግን በአሁኑ ወቅት 6 የሚሆኑ በልየታ ማዕከላችን ውስጥ አሉ። አንደኛው ቻይናዊ ነው። 5 እንግዲህ ይሄ በጥቅሉ እንግዲህ እየሄድንበት ያለው ነገር ነው። እንግዲህ በምን አይነት መንገድ መመራት አለበት ከበጀት አንጻር ሌሎች ነገሮችን የያዘ ደግሞ የኢመርጀንሲ ፕሪፓርነስ ኤንድ ሪስፖንስ ፕላኑም ፋይናላይዝ ተደርጎ ላይ መለከታቸው አካል እየቀረበ ፓርትነሮችንም ጨምሮ ውይይት እየተደረገበት ነው ያለው። አስፈላጊውም ግብአት ድጋፎችንም ከፓርትነርስ እያገኘን ያለንበት ሁኔታ ነው ያለው። ምርመራም አንጻር እንግዲህ እንደምናውቀው ይሄ ብቸኛ አዲስ ዝርያ ነው። ለየት ያለ ለብቻው የተቀመመ ኬሚካል ስለሚያስፈልገው እሱን ለማግኘት ብዙ ጥረቶች እየተደረጉ ነበረ። ትላንትና ላይ የዓለም ጤና ድርጅት ድጋፍ ተከክሎበት ከጀርመን የደረሰን፣ ዛሬ ጠዋት ደግሞ ከኛ ጋር አብረው የሚሰሩ የቻይና ተቋማት ጋር ባለን ግንኙነት ከዛም የደረሱን ቴስት ኪቶች አሉት። አሁን ሁሉ ነገር ፋይናላይዝ አድርገናል። ዛሬ የደረሱንን ቴስት ኪቶችን ታሳቢ አድርገን ከነገ ጀምሮ ራሱም ራሳችንን ዲስክሪም እናደርግበት ሁኔታ አለ።
ዶክተር ኤባባተ በቻይና ውሃንና ሁቤይ ከተማ የሚኖሩ ተማሪዎች ወደ ኢትዮጵያ የሚመለሱበት ሁኔታ ቢመቻች አሁን ላይ ባለው ሁኔታ መቀበል ይቻል እንደሆነ ተጠይቀው ተከታዩን መልሰዋል።
እንግዲህ እንደዚህ አይነት ውሳኔዎች ከመወሰናቸው በፊት ብዙ ነገር መታየት ያለባቸው ነገሮች ይኖራሉ። ከአቅም አንጻር ከሆነ ይህንን የማደራጀት የመስራት ስራ ማከናወን ነው። ብዙም የሚከብድ አይደለም። ከዛ የሚመጡት ከውሃን ዋናው ኤፒሴንተር ሊሆን ይችላል ወይም ደግሞ በሽታው የተከሰተበት ወደ 60% በላይ አሁን ያለው የበሽታ ሎድ ያለው ሁዋን እና ሁቤይ ፕሮቪንስ ላይ ነው ያለው። ስለዚህ ከነዚህ ከዛ የሚመጡ ጤነኞች ናቸው፣ ግን ለሁለት ሳምንት ቢያንስ ክትትል የሚያስፈልጋቸው ከማህበረሰቡ ቢያንስ ወጣ ባለ መንገድ ተለይቶ የሚቀመጥበት ሁኔታ መዘጋጀት ይኖርበታል። ሌላም ዓለም ላይ እየተሰራ ያለው እሱ ነው። ያንን ከማድረግ አንጻር ብዙም ችግር ላይኖር ይችላል፣ ግን ይሄ ብቻ ሳይሆን ብዙ ታሳቢ የሚደረጉ ነገሮች ሊኖሩ ይገባል። ዝግጅት ይፈልጋል ሌሎች ነገሮችንም። ነገር ግን ውሳኔው ራሱ በደንብ ሳይንቲፊክም በሆነ መንገድ ብዙ ነገሮችን ታሳቢ ተደርጎ መመዘን ይፈልጋል። ስለዚህ የመንግስት አካል ይህንን ውሳኔ የሚወስድ ከሆነ በእኛ በኩል ሊሰሩ የሚችሉ ነገሮችን እየሰራን ያለ ነው።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። ከመደበኛው የሳተላይት ስርጭት በተጨማሪም በፌስቡክ ቪኦኤ አምሃሪክ ላይም እየተደመጥን እንገኛለን። አስተያየቶቻችሁን በፌስቡክ እንዲሁም ደግሞ በትዊተር ሃሽታግ ጋቢና ቪኦኤን እንዲሁም ደግሞ ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም ብላችሁ ጻፉልን። 2022059942 የውስጥ መስመር 14 በሚለው የነጻ መስመር ደውሉና ለጋቢና ቪኦኤ ብላችሁ መልእክታችሁን አስቀምጡልን። ምርጫችሁ ስላደረጋችሁን ደግሞ እናመሰግናለን። ኢትዮጵያ ውስጥ እየተፈጠሩ ያሉ ግጭቶችን፣ አለመግባባቶችንና የማህበረሰቡ ጥንቅጦችን በርህራሄና በመተሳሰብ ግብሮች ለማሻሻል ይቻላል ብሎ የሚያምን እንቅስቃሴ ከሰሞኑ ተጀምሯል። እንቅስቃሴው ባለንጀራዬ ይሰኛል። ሀብታሙ ስዩም የእንቅስቃሴውን ተባባሪ መስራች ዶክተር ተካልኝ ነጋን አናግሯል። እንደሚከተለው ይሰማል።
ሃይማኖታችን ለየቅል ቢሆን፣ የዘር መስመራችን ባይዋሰን፣ የፖለቲካ አቋማችን ባይቀራረብ፣ ከአንድ የሚያውልንን የሰብአዊነት ውል ግን ለመጠቀም እንሞክር። ያ ውል ባልንጀራነት ይባላል። ይህ በቅርቡ የተጀመረውን የባልንጀራዬ እንቅስቃሴን ይዘት በአጭሩ ለመጠቅለል ያዋልነው ሐረግ ነው። የእንቅስቃሴው ተባባሪ መስራች የሆኑት ዶክተር ተካልኝ ነጋ ኢትዮጵያን ገደብ የለሽ ርኅራኄና መቻሻል የሚፈልጉበት ሰዓት ላይ ናቸው ብለው ያስባሉ። እነሆ አንደኛው ምክንያታቸው።
እኛ ሀገር እያየን ያለነው እውነታ ነው። አሁን በተለይ ከቅርብ ጊዜያት ወዲህ አንዳችንን ሌላችንን የምንመለከትበት መንገድ የእርስ በርስ ግንኙነታችንን አደጋ ላይ ጥለውታል። ምክንያቱም አንዳችን ሌላችን በምናይበት መንገድ ላይ ተመስርቶ ግንኙነታችንም አብሮ ስለሚለወጥ ከማንነት ግንዛቤ ጋር ተያይዞ አሁን እየተፈጠሩት ያሉት መረዳቶች የእርስ በርስ ግንኙነታችንን በጣም እያሻከሩት እንደሆነ አሰብ። ማንነት በምንልበት ጊዜ በዋነኛነት ሀሳቢ እያደረግን ያለ ነው የቡድን ማንነት ግንዛቤን ማለታችን ነው። ይሄ ማንነት ብሔር ሊሆን ይችላል፣ የፖለቲካ ፓርቲ ሊሆን ይችላል፣ አለዚያም የሚከተለው የሃይማኖት መስመር የሚጋሩ ሰዎች ሊሆኑ ይችላሉ። እና እኛን የማይመስሉ ሰዎችን ወይም እኛ አይነት አቋም የሌላቸውን ሰዎች በዋነኛነት የማግለል አይነት ነገር መመልከት ጀመርን ማለት ነው። ማግለል በምንልበት ጊዜ በእኛ አተያይ በአንድ በኩል ከኛ እንደሚያንሱ አድርጎ መቁጠር የእኛን አይነት እይታ ስለሌላቸው፣ በሌላ በኩል ደግሞ ሰውነታቸው ሁሉ እስከ መካድ ድረስ እንዲሄድና በጠላትነት የሚፈረጅ እንቅስቃሴ። እንዲህ አይነት እንቅስቃሴ ደግሞ እርስ በርስ ያለን ግንኙነት ላይ በጣም አደገኛ የሆነ አሻራ አፈጠረብን። ስለዚህ ይሄ እይታችን ካልተስተካከለ በጣም ትልቅ አደጋ ውስጥ ነን ብለን አስበን፣
ሁለተኛው ጉዳይ ኢትዮጵያ ውስጥ እየተፈጠረ ካለው የጥልቅ ድህነት መዛመት ጋር እንደሚገናኝ ዶክተር ተካልኝ ያወሳሉ። ሕይወትን በሚያንገራግር ድህነት ውስጥ ያሉ ዜጎችን የሚያግዝ ቸርነት በእያንዳንዳችን ውስጥ ካልተፈጠረ ለሀገር ደህንነት አስጊ የመሆኑ ጉዳይ እንቅስቃሴውን ለመጀመር እንደ አንደኛ መነሻ እንደሆናቸውም ያስታውሳሉ። ይህ እንቅስቃሴ ሐሳባዊ ሆኖ እንዳይቀር ወጣቶችን እንደ ዋነኛ አጋርነት በማየት የሚያምነው እንቅስቃሴ መልካም ሐሳቦቹን ከብዙሃን ልብ ለማስረጽ መላዎችን ዘይደዋል።
በሁለት መንገድ ልንከፍላቸው እንችላለን። አንደኛው ፊት ለፊት ወይም ገጽ ለገጽ የምናደርገው ሰዎችን የማንቃት ስትራቴጂያችን ነው ወይም ስልታችን ነው። ሁለተኛው ደግሞ አሁን አንዳችን የትንም ያህል ብንራራቅ እንኳን የሚያገናኙን የድረገጽ መንገዶችን መጠቀም ነው። እነዚህ ማህበራዊ ሚዲያ ብለን የምናስባቸው የፊት ለፊት ወይም ገጽ ለገጽ ብለን ከምናስባቸው ጋር በተያያዘ በተለያዩ የእምነት ተቋማቶች ውስጥ ይህንን ሀሳብ የተከፈቱ ድንበሮች ውስጥ ሁሉ ይሄድን እናበሳለን፣ እናነሳለን፣ ጥያቄ ሲነሳ እንመልሳለን፣ ያን እናደርጋለን። ከዛ ባሻገር ደግሞ ምንድን ነው የምናደርገው ዩኒቨርሲቲዎች ጋር አሁን ለምሳሌ ከበፊት ጂጂጋ ዩኒቨርሲቲ ሄደን ነበር። ወደ 500 የሚያክሉ ተማሪዎች የዚህን መልእክት የሚያገኙበት መንገድ ተመቻችቷል። በጣም በቅርብ ከአንድ ከሁለት ሳምንት በኋላ ደግሞ እንደገና ወደ ጎንደር ዩኒቨርሲቲ ሄደን ተመሳሳይ ነገር እናደርጋለን። በዚህ ዓመት ብቻ ወደ 10 ያክል የሚሆኑ ዩኒቨርሲቲዎችን ለመድረስ እቅድ አለን። የፊት ለፊት የምናደርገው ነው። ከዚሁ ጋር ዞ በቅርብ የሚወጣ መጽሐፍ አለን። በተለይ ከአይሁድነትና ከክርስትና ጋር ተያይዞ ባልንጀራነት በነዚህ ሃይማኖቶች ቅዱሳን መጽሐፍቶች ውስጥ እንዴት ይታያል፣ ያስ ለዛሬው ያለን ፋይዳ ምንድን ነው የሚለው መጽሐፍ ተጠይቦ አልቋል። በጣም ከአንድ ወር ባልበለጠ ጊዜ ውስጥ በሰው እጅ ይገባል ብለን እናስባለን።
መልካም የህይወት ልምዳቸውን ለሌሎች ለማጋራት ይበቃሉ ያላቸውን ታዋቂ ሰዎች በአምባሳደርነት ያካተተው እንቅስቃሴው ህልሙን ለሚጋሩት የቃል ኪዳን ሰነድም አዘጋጅተዋል። ባለንጀራ የመውደድ ቃል ኪዳን የሚሰኘው ሰነድ ሰዎች በየዕለት ኑሯቸው የመልካም ባለንጀርነት ተግባሮችን እንዲፈጽሙ አስተዋሽ ነው።
ይህ ባለንጀራ የመውደድ ቃል ኪዳን የሚለው ሰነድ በዋነኛነት የሚናገረው ምንድን ነው? በእያንዳንድ ሁለት ሰው ሌላውን ሰው እንደራሱ ለመውደድ ቃል ኪዳን እንዲገባ፣ ወገንተኛ ሆኖ በተግባር እነዚህ ነገሮች የሚኖርበትን መንገድ በጣም ቀላል የሆኑ መንገድ ሊታወሱ የሚችሉ ነገሮችን የሰውነት ክፍሉን በመጠቀም ብቻ እንዴት ሊተገብራቸው እንደሚችል አዘጋጅተናል። ወደ 7 የሚያክሉ ናቸው። ለምሳሌ ያህል ለመዘርዘር ያህል አንድ ሰው አይኖቹን ብቻ በመጠቀም እንዴት ያለ ለውጥ ሊያመጣ እንደሚችል የምናሳይበት ነው። ሌላውን ሰው በሚመለከትበት ጊዜ ዋጋ ያለው ክቡር ባልንጀራው አድርጎ እንዲመለከት ሲያያቸው ደስ እንዲሰል በመንገድ ላይ በሚያስገድበት ጊዜ የሌላቸው እንዳያራክስ እንደገና በቡድን ውስጥ አካቶ ሳያውቃቸው እንዳይፈርጃቸው አስተያዩን የሚቃኝበት ነው። ጆሮውንም አስመልክተው ያው ብዙ ጊዜ ችግር የሚፈጠረው አንዳችን ከሌላችን ጋር ስናወራ ነው፣ በጆሮዋችንና በአንደበታችን ነው እና የባልንጀራችን ሀሳብ ጋር ለመስማማት በጣም ጤናማና የተለመደ ነገር ቢሆንም የሌላውን ሰው ጉዳይ ግን በራስ ጉዳይ አድርጎ መመጠር በትዕግስት ያለማድነት ችግር ስላለ ሰው በትግስት አደምጣለን ቃል ኪዳን እንዲገባ በምንም አይነት መንገድ የንቀት ቃላትን ጥቅል ድምዳሜዎችና ፈጥላቻዎች እንዲታጠብ በመንስተት ሊሰራ እንዲጠይቅ የሚያነሳሳ ነው።
እንቅስቃሴው የሰነቃቸው መላዎች በመንግስት የአስተዳደር ዘይቤዎች ውስጥም ተካተው የበለጠ ጉልበት ያገኙ ዘንድ ከእርቅና ሰላም ኮሚሽን ጋር ለመስራት ንግግር መጀመሩን ያወሱት ዶክተር ተካልኝ መንግስትም ሀገሪቱን በሚያስተዳድርበት ወቅት የሰዎችን ክቡርነት እንዲያስቀድም ሕግን እንዲያስከብር የሚጠይቁ እንቅስቃሴዎች ለወደፊቱ እንደሚኖሩም አክለዋል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ጋቢና ቪኦኤ ነው ያዳመጣችሁ ያላችሁት። ሀብታሙ ስዩምን ለዘገባው እናመሰግናለን። በቪኦኤ ፌስቡክ አማሪክ ላይ ለምታዳምጡንም እንዲሁ በመደበኛው የሳተላይት ስርጭትም ለምታዳምጡ ምርጫችሁ ስላደረጋችሁን እናመሰግናለን። ቀጣዩም ደግሞ ተመሳሳይ ነው። በመላው አፍሪካ በጦር መሳሪያ ምክንያት ሕይወታቸውን ያጡ ሚሊዮኖች በቁጥር ሳይሆን በስም እንዲታወሱ ማድረግ ሰዎችን የጉዳዩን አሳሳቢነት እንዲረዱት ይረዳል በሚል በቁጥራቸው ብቻ ሳይሆን በስማቸው እናስታውሳቸው ሃሽታግ ኔምስ ኖት ነምበርስ የሚል አህጉራዊ የኢንተርኔት ላይ ዘመቻ ተካሂዷል። ጽዮን ግርማ ዘመቻውን በመደገፍ ሲሰራ የቆየው የአፍሪካ ህብረት የቅስቀሳ ድጋፍ ሰጪ አካል የሆነውን የአፍሪካ ፕራክቲስ ኮሚኒኬሽን አማካሪ የሆኑትን አቶ ሚኪያስ ሲሳይን አነጋግራለች። አቶ ሚኪያስ ራሳቸውና ድርጅታቸውን ከሚያስተዋውቁበት ይጀምራሉ።
ሚኪያስ ሲሳይን ነው። በሙያዊ የኮሚኒኬሽን ባለሙያ ነው። የሚያብዛ የሚታወቀው የኮሚኒኬሽንና ካምፔን ነው። በዓለም አቀፍ ድርጅቶች አካባቢ በተባበሩት መንግስታት፣ አፍሪካ ህብረትና ዓለም ባንክ አካባቢ በዛ አካባቢ ስሰራ ነው የምታወቀው። እንግዲህ በሱም በተመለከተ በትምህርቱም በመጽሐፍ ማሳተሙም በዛ ረገድ ነው የሚሰራ ያለሁት። አሁን ከረንት አፍሪካ ፕራክቲስ ከሚባል ድርጅት ጋር የአፍሪካ ህብረትን ዘንድሮውን ጠመንጃዎቹን ልሳናቸውን እንዝጋ ወይም ጸጥ እናሰኝ የሚል ፕሮጀክትን በካምፔን መልኩ ለማገዝ እየሰራን እንገኛለን።
በዘመቻ በቅስቀሳ ላይ ማለት ነው?
የዘመቻ ቅስቀሳ ነው። የንቃት ማዳበር እና ማስፋፋት መልክቱ ማዳረስ ማለት ነው። በአፍሪካ በመላ እና ከዛም ባሻገር ከተቻለ
በድረገጽ አማካኝነት ከምታካሂዷቸው ዘመቻዎች አንዱ በአፍሪካ በመላው አፍሪካ በጦር መሳሪያ ምክንያት ሕይወታቸው ያለፉትን ሰዎች ዜጎች በቁጥራቸው ሳይሆን በስማቸው እናስታውሳቸው names not numbers የሚል የኢንተርኔት ላይ ዘመቻ ያካሄዳችሁ እንደሆነ አይቻለሁ ከኢንተርኔት ላይና ምን ማለት ነው እስቲ ይሄንን አብራራልን names not numbers የሚል
እሺ names not numbers እንግዲህ ባለፈው በፈረንጅ ተፈጣጠር ጃንዋሪ 30 ላይ እና 29 እና 30 ላይ የተካሄደ ድረገጽ ወይም ደግሞ በተለይ ደግሞ ማህበራዊ ሚዲያ በተጠራ በሶሻል ሚዲያ ላይ የተካሄደ የማስታወሻ ወይም መታሰቢያ ፕሮግራም መባል ይችላል። ይህ ምን ማለት ነው? እንግዲህ ሰዎች ሁልጊዜ ዜና ላይ እንግዲህ በሚዲያው ላይ እንደምንሰማው 10 ሰዎች ሞቱ፣ 25 ሰዎች ሞቱ ምናምን ይባላል። ቁጥር ይሆንና ዞሯችንም ለምዷታል አለ ወይ ትንሽ ነው እንደማለትም አንዳንድ ሊቃጣን ቦታውን ለሚኖርበት ጊዜ አለ። ግን እነዚህ አንድም ቢሆን ሰው እና ምንድን ነው ስም አለው ይሄ ሰውዬ ወይም እቺ ሴትዮ የአንድ ሰው ወንድም፣ እህት፣ እናት፣ አባት፣ ልጅ፣ ዘመድ፣ ጓደኛ የሚሆን አንድ ሰው ነው በዚህ በተፈጠረ ግጭት አማካኝነት በተተኮሰ ጥይት የሞተው። ስለዚህ ያንን እናስብ። እነዚህ ሰዎችን ስናስብ ግጭትን በሰላማዊ መንገድ መፍታት እንችላለን፣ የጦር መሳሪያ ግድ መሳብ የለበት ብሎ የሞተበትን ሰው እንዲዘክሩ ለማድረግ ነው። በዚህም ሰዎች ወጥተው እገሌ ገሌ ይባላል ነው ወንድሜ በዚህ አመቱ እንደዚህ በጦርነት ተሞተ፣ እህቴ እንደዚህ ሞተ፣ አባቴ በተባራሪ ጥይት ሞተ፣ አያቴ እንዲሁም እያሉ ብዙ የጻፉ ያሉ ከ10 ሚሊዮን በላይ የሆነ ነው እንግዲህ በሶሻል ሚዲያ ላይ ኢንተራክሽን የነበረው በተለያየ መልኩ። ይሄ ምን ያስረዳል? ብዙ ሰው ምን ያህል እንደቆሰለ ነው። እንደምታውቀው ሶሻል ሚዲያ አፍሪካ ላይ ተደራሽነቱ በጣም ትንሽ ነው። ግን በዛም በትንሽ ተደራሽነቱ ከ10 ሚሊዮን በላይ ውይይት መፍጠር መቻል ማለት ቀላል መስሎ አይታይም ለእኔ በግሌ።
በዚህ ይህንን ዘመቻ ያካሄዳችሁት ወጥ በሆነ መተግበሪያ ወይም ፕላትፎርም ነው ወይስ ደግሞ ሃሽታግ ከፊቱ ስላለ በዛ ሃሽታግ አማካኝነት የተደረጉ ውይይቶችን የቆጠራችኋቸው? ይህን 10 ሚሊዮን ቁጥር ዳታ ያገኛችሁት እንዴት ነው?
ይህንን እኛ ፕላትፎርምን ያመቻቸን የተለያዩ ፕላትፎርሞች አመቻቸን ከህዝብ በኩል ከበዚህ በፊት ከመንግስት ወይም ከአንድ ድርጅት ለህዝብ የሚነገር ነገር አለ። ያንን መልእክት ትተን ከህዝቡ ደግሞ ወደ እነዚህ ተናጋሪ ተብሎ በተለምዶ ከሚሄድ የሚታወቁት ወደ መንግስት አካል፣ ወደ አፍሪካ ህብረት ወይም ሌላ መትዩ አካባቢ ምላሽ እንዲመጣ ለማድረግ ነው። ለዛም እንግዲህ ወጣቶችን በማስተባበር ይሄ ነገር በራሳቸው እንዲነጋገሩ እኛ ያንን መድረክ አመቻቸ ነው። ባለቤቱ እንቅስቃሴ ባለቤት ወጣቶች ነው። ለዚህም ደግሞ ሆነ ብለን ለ24 ሰዓት የሚቆም የሶሻል ሚዲያ አካውንት ፈጠርን። ይኸውም በፌስቡክ ላይ እና በትዊተር ነው። ኔምስ ኖት ነምበርስ የሚል ሃሽታግ ኔምስ ኖት ነምበርስ ወይም ሃሽታግ አፍሪካ ፊዝዮን ብለን በዛ አማካኝነት ነው እንግዲህ ይሄ 10 ሚሊዮን የሚሆነው ኢንተራክሽን። ግማሹ ኮመንት ነው፣ ግማሹ ቪዚት ማድረግ ነው ወይም ገብቶ በማየት ማንበብ እንደሚባለው እንግዲህ በእንግሊዝኛው ላይክ የሚባለው እንደዚህ አይነት ነገር በማድረግ የተገኙ የግንኙነቶች ውጤት ናቸው።
ይሄ ቁጥር የሚያሳየን ብዙ የቆሰሉ ሰዎች እንዳሉ ነው ብለሃል ቀደም ባለው ምላሽህና፣ አሁን እንደነገርከኝ የቆጠራችሁት በአጠቃላይ ኢንጌጅመንት የሚባለውን አጠቃላዩን የተደረገውን እንቅስቃሴ ነው። ግን እንደው በተለየ በዚህ ዘመቻ ውስጥ የሚወዷቸውን ሰዎች ያጡ ወይም ደግሞ ከዚህ የተረፉ ሰርቫይቨርስ የሚባሉት ምን ያህሉ ተሳተፉ? ምን ያህሉ እንዳላችሁት ቁጥራቸውን ሳይሆን ስማቸውን አሰፈሩ?
ይህኛውም ገና ቆጥረን አልጨረስም። አሁን ገና ካለፈ እንግዲህ ሳምንት መሆኑ ነው። ብዙ ስለሆነ ከፋፍለን ወንድሜን አጣሁ የሚል እህቴን፣ እኔ ሰርቫይቨር ነኝ ምናምን የሚለውን በካቴጎሪ እየከፋፈልን አሁን እሱን የዴታ አግሪጌት እየሰራን ያለ ነው። እሱን ሰምተን ስንጨርስ ልናካፍል እንችላለን። ግን ከተለያየ አቅጣጫ ወንድሜ ሞተብኝ፣ እኔ ራሴ ከጥይት ያመለጥኩኝ ነኝ፣ እኔ እግሬን እንደተመታው ነኝ የሚሉ ሳይቀር ብዙ አይነት እንዲህ ነው ብዬ ልጠቅስልሽ የማልችለው ብዙ አይነት ከተለያየ አቅጣጫ ይመጣል።
ሀሳቡን ስታነሱት የመጨረሻው ግባችሁ ይሄ ውይይት መደረጉ ይሄ ስማቸውን የተጎጂ ሰዎችን ቁጥራቸውን ሳይሆን ስማቸውን ማስፈሩ ማስታወሱ የሚሰጠው ጥቅም ምንድን ነው ብላችሁ ነው ያቀዳችሁት? ስታቀዱት ሀሳቡን ስታነሱ
የግጭቶች መፍትሄ ለመፈለግ መጀመሪያ መነጋገር ያስ ስለዚህ ለንግግሮች በር መክፈቻ ነው። ይሄ የኛ አይደለም፣ የወጣቶቹ ነው። ወጣቶቹ እርስ በርሳቸው እንዲነጋገሩ ታንዛኒያ ያለው ከሴኔጋል፣ ናይጄሪያ ያለው ከብሩንዲ፣ ብሩንዲ ያለው ደግሞ ከግብጽ ካለ እንደዚሁ አይነት ከገጠማቸው ሰዎች ጋር በተነጋገሩ ቁጥር አንድ መፍትሄ ያመጣል። ዝምታውን መስበር ያስፈልጋል። ይህም ደግሞ ሌላው ደግሞ ነገር ቁጥር ብቻ እንዳሉ ሰዎችም እንደሆኑ ባሳወቅሽ ቁጥር ምን የሚመጣ ነገር አለ መሰለሽ? ሰውን የምታውቂውን ሰው ብዙ ጊዜ መጥፎ ነገር እንዲገጥመው አትፈልጊም። እኔ እኮ መንገድ ላይ ስመጣ እገሌ የሚባል ሰው መኪና ገጭቶ ታየሁኝ ስትይ የሚደነገጠውና አንድ ሰው መኪና ተገጨ የሚባል የሚደነገጠው ድንጋጤ እኩል አይደለም። ስለዚህ ከግል ጋር ከራስ ጋር አሶሴት በማድረግ በማገናኘት ወደፊት እንደዚህ አይነት እርምጃ ውስጥ እንዳይገቡ ወጣቶችን ለማሳቀፍ እንደዚህ አይነት ደግሞ ይሄ ቫዮለንት የሆነ ወይም ደግሞ ጸብን ጫሪ የሆነ ንግግሮችን እንዳያደርጉ ከጸብ ጫሪ ንግግሮች አልፎ ወደዛም ወደ ዱላ ቀረሽና ወይም ደግሞ ዱላ አዘል ወይም ጠመንጃንም ተኮር የሆነ እንቅስቃሴ ውስጥ እንዳይገቡ ንቃት መፍጠር ነው። ያ ንቃት ከተፈጠረ ሊቀሰቅሷቸውና ሊያነቋቸው ፈልጉትንም ሰዎች የለ የለ እኮ በንግግር ሊፈታ ይችላል የሚል የአስተሳሰብ ለውጥ ለማምጣት ጭምር ነው።
ቅስቀሳ እናድርግ ያሉ ወጣቶች የትኞቹ ወጣቶች ናቸው? እነማን ናቸው? የት አካባቢ፣ የት ሀገር፣ የት ያሉ ወጣቶች ናቸው?
መነሻው መጀመሪያ ነሱ የሳውዝ አፍሪካና የቦትስዋና ወጣቶች ነው። ከዛ ቀጥሎ ግን የራሳቸውን ኔትወርክ በመጠቀም በተለያየ ሀገር ከታንዛኒያም እንደዚህ ቡድን ፈጥረው ማንቀሳቀስ ጀመሩ። ኦንላይን ላይ ሎንች እንዲያደርጉ እናመቻቸንላቸው የአንዳንድ ወጪዎቻቸውንም ለመሸፈን የሚመቱ ሌሎችን ነገር ማመቻቸት ባንና ያንን አደረግ።
እሺ፣ በጣም አመሰግናለሁ አቶ ሚኪያስ ሲሳይ፣ እግዜር ይስጥልን።
እኔም በጣም አመሰግናለሁ። ጽዮን በጣም አመሰግናለሁ።
ጽዮንና እንግዳዋን አቶ ሚኪያስ ሲሳይን እናመሰግናለን። በቀጣይ የምንጋብዛቸው ይሆናል። እስቲ አሁን እዚህ ጋር ደግሞ ዴዳዊት ጽጌን ቻል ዘንድሮ የሚለው ሙዚቃ ሰምተን እንመለስ።
ተይ ለማለት እንኳን እያቃተኝ መናገር ደፍሮ ቻል አርጌው ልድ እስቲ ልክረም ልጥፋው ዘንድሮ ከተባለ ይሄ ኑሮ ይሄ ኑሮ ይሄ ኑሮ ለመርሳት ለመራራት እሷንም ብሎ መሸሹማ ያኔ ነበር ድሮ ተላምዳይ በልቤ ላይ ፍቅሮ የነደደ የትኬዳ ዛሬ ከረፈደ መክረም እጅ ችሎ ይሄ ኑሮ ይሄ ኑሮ ይሄ ኑሮ ተወታርገው ይህን ግዳ እሰው ምታስቀናይ በሌላ ላይሳሳት ቃል ተናግሮ ከእንግዲህ ላይ ጠላት ምሎ ከእንግዲህ ላይ ጠላት ልቤ ተቀብሏል ምሎ
አድማጮቻችን እንግዲህ ጋቢና ቪኦኤ ነበር ስታዳምጡ ያመሻችሁት። ምርጫችሁ ስላደረጋችሁን እያመሰገንን በዚሁ ልንሰናበታችሁ ነው። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም መልእክቶቻችሁን አድርሱን። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም ብላችሁ የኢሜይል አድራሻችን ላይ መልእክቶቻችሁን ተውልን። 2022059942 የውስጥ መስመር 14 በሚለው ደውሉና ለጋቢና ቪኦኤ ብላችሁ መልእክት አስቀምጡልን። በተለይ ወጣቶች እናንተ እንጠብቃለን። ፕሮግራሙን በመምራት አብሬያችሁ ያመሸሁት ኤደን ገረመው ከአቀናባሪያችን ኤልያስ ገበየው ጋር ነበርኩ። መልካም ምሽት።
ትውት ትውት
Radio Sagale Americati.